ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
አሁን ላይ ትምህርት ቤቶች እያደረጉ ተማሪዎችን በዋናነት ለፈተናዎች ማዘጋጀት እና መማር የሚባለው ኮንሰፕት ቀርቶ አሁን ላይ ወላጅም መንግስትም ትምህርት ቤቶችም ሞር ትኩረት ሰጡ ለፈተናዎችን ስለማለት ነው። አሁን
ቀደም ብለን የሰማነው ሀብታሙ አሰፋን ነው። ሀብታሙ ተማሪ ቤት የተሰኘ ኤሌክትሮኒክና የገጽ ለገጽ ትምህርት አጋዥ አውታር መስራች ነው። ስለ አገልግሎቱና ተያያዥ ጉዳዮች ቆየት ብሎ ይነግረናል። እኒና ሌሎች ጉዳዮች የተካተቱበትን መሰናዶው ሀብታሙ ይመራለው። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። አብራችሁን ስለምትቆዩ በእጅጉ እናመሰግናለን። ወደ መጀመሪያው ዘገባ እንሻገር። የመጀመሪያው ዝግጅታችን ከትናንት ተቀጠለ ነው። በኢትዮጵያ ብሔራዊ ቲያትር በሀገሪቱ የመቶ ዓመት የተውኔት ታሪክ ውስጥ የመጀመሪያ ነው የተባለ የሙርሲ ህዝብን ህይወት የሚያንጸባርቅ ተውኔት ቀርቧል። ትሪያኒኮ ኮይሳኒ ወይንም ዳኛ የተሰኘው ቲያትር በደቡብ ኢትዮጵያ ክፍል በሚኖሩ የብሔሩ አባላት መግባቢያ ሙርሲኛ ቋንቋ ተዘጋጅቶ የቀረበ ነው። ትናንት ኤደን ገረመው የደቡብ ኦሞ የቲያትር ቡድን የተባለው ድርጅት መስራችና ስራ አስኪያጅ እንዲሁም የተውኔቱ አዘጋጅ የሆኑትን አቶ አስተዋይ መለሰን ስታነጋግር ነበረ። ከዛ የሚቀጥለው መሰናዶ በመቀጠል ይቀርባል።
ስለ ቲያትር ለመምህር ጊዜያችሁ እስኪ ጥቂት ነገሮች ንገረኝ። እንዴት ነበረ ሲጀመር? ምን አይነት ተግዳሮቶች ነበሩት?
ልምምዱን ስንጀምር መጀመሪያ ያደረግነው ከሙርሲ ነው። መንደራቸው ገብተን እዛ አካባቢ ልጆቹን ከመመልመል መጀመር ነው። እነሱን ለመመልመል መጀመሪያ እኛ ሄደን አካባቢውን ማየት፣ ምን እንደሚያስፈልግ፣ ምን አይነት ኑሮ ውስጥ እንደሚኖሩ ማየት ነበረብን። ና ያው አንዳንድ ጥናቶችንም ማድረግ ነበረብን። ከዛ በኋላ እነሱን መልምለን ስናመጣቸው መጀመሪያ ያደረግነው ሰባቱን መርጠን ሜን አክተሮቹን ወልቂጤ ያመጣናቸውናል። አንድ ሳምንት ምን ይመስላል በዚህ ህይወት ውስጥ ነው ለአራት ወር ያክል የምትኖሩት እና ይፈልጋሉ አይፈልጉም የሚለውን ከአካባቢው ጋር ኮፒ ያደርጋሉ ሬሳ ያደርጉም የሚለውን ለማየት ማለት ይዘናቸው መጣንና መጀመሪያ እንደመጡ የመጀመሪያን አካባቢ ልምምድ ስናደርግ ከነሱ ጋር በመጀመሪያው ሳምንት ላይ ስምህ ከሌ ነው ብለን የካራክተሩን ስም ለምሳሌ አንድኛው ካራክተር ስሙ ክሪንቻሲ ይባላል። ክሪንቻሲ ነው ስም ሲባል ስሜ ክሪንቻሲ አይደለም ስሜ ባርጎሎኒ ክሪንቻሲ አይደለም ማለት አዎ። እኮ ግን ይሄ የቲያትር ስም ነው። አይ በቃ የፍቅር ሲን አለው እሷን ትወዳታለህ ከዛ እሷን ወደህ ያኛውም ይወዳትና ያው ከእሷን ለማግኘት እንዲት አደርጋለህ በፍጹም እኔ እሷን አልወዳትም አይነት በጣም ቤዚክ የሆኑ የቲያትር መሆኑን ማሳያ ነገሮችን ማድረግ ነበረብን። ምክንያቱም ስለ ቲያትርም ሆነ ከአካባቢያቸው ወጥተውም ስላለው ነገር ምንም የሚያውቁት ነገር የለም። ይሄ ለብዙዎቹ ይሆን ሁለት ሶስቱ ናቸው ከከተማ ወጥተው የሚያውቁት ከነሱ አካባቢ፣ ሌሎቹ እዛው አካባቢ ነው ሌላውን ህይወት በፍጹም አያውቁትም። ስለዚህ ቲያትርን ትተረው ማለት ነው። ሰው ቲያትርን የሚባል ነገር ደግሞ ስናሳያቸው ሌላ ታሪክ ነበረ እና እሱን አንደርስታንድ እንዲያደርጉት ዋንስ አንደርስታንድ ካደረጉት በኋላ ምንም ችግር አልነበረም። ግን አንደርስታንድ እንዲያደርጉት የሚሰሩትን ነገር ማድረጉ በጣም ከባድ ነበረ። ከዛ በኋላ ወልቂጤ አካባቢ ያለው ወልቂጤ ያው እንጀራ ነው የሚበላው እንጀራ ቦት ለነሱ ሁለት እንጀራን በልተው ለሁለት ሰዓት ያክል እንኳን አቆያቸው ተኛል ነበሩም በዚህ ብዙ ተቸግረዋል። እኛም አልተረዳናላቸውም። የዩኒቨርሲቲ ተማሪዎችን ካፌ ነበር እንዲጠቀሙ ያደረግነው እና በኋላ ላይ ገንፏቸውን ገዝተን ኪችን አስፈቅደን እዛው ራሳቸው ገንፏቸውን እየሰሩ መብላት ሲጀምሩ ነው በቃ ደስተኛ መሆን የጀምሩት። እና ያን ጊዜም ዛሬ ግን አጠገብን እዚህ ከመጣን አሉ በአራት ወራቸው። እነዚህ ቻሌንጆች ነበሩ። ከዛ ደግሞ ሰው ያው ከንፈራቸው የተተለተለ ነው፣ ጆሯቸው የተተለተለ ነው፣ ጌጣጌጥ የሚያደርጉበት መልካቸው ጠቆር ይላል ቆዳ ቀለማቸው። ስለዚህ ሰው በጣም ይተባቆሙባቸው ነበር። እስኪለምዱት ድረስ ለመጀመሪያው አንድ ወር ድረስ ሰው የሆነ ሊያድናቸው ስለዚ ተናኮላቸው እንደፈለገ። አንዳንድ ጊዜ የባህሪም ችግር አለ ሰዎች ላይ በአጠገባቸው ሲያልፉ ሲያገድሙ የሚናገሯቸው ነገሮች ምናምን ትንሽ ምቾት የማይሰጡ ነበሩ ለነሱ። ግን ከተለማመዱ በኋላ በጣም ብዙ ጓደኞችን አፍርተዋል። ቲያትሩ ከገባቸው በኋላ ፎቶግራፊክ ሜሞሪ ነው ያላቸው ሙርሲ እና አንድ ጊዜ እንዲህ ነው የምትሰራው ብለሽ ከነገርሽው አይረሱትም። እሱ ደግሞ ቲያትር በባህሪው ሪሄርሳል አይደለም፣ ሪሄርሳል ላይ የሚቀያየር የሚያድግ ይኖራል። እንቀይረው ስንል ኖ በፍጹም ትላንት እንዲህ የተባባል ነው እኮ ትላንት እንዲህ ተባብለን ነበር ግን እንቀይረው አሁን ይሄን የተሻለ ነው በፍጹም በቃ አይሰሙሽም ያኮርፋሉ ጥሎ ይወጣሉ። እና አንዴ ከነግ ለመንገር በጣም ጥንቃቄ ይጠይቅ ነበር። ሌላኛው ትልቁ ቻሌንጅ ቋንቋ ነው የነበረው። እነሱ አማርኛ ይችሉም እኛ ሙስሊኛ አንችልም። ስለዚህ አንድ አስተርጓሚ ነበር መሐላችን። እሱ ትንሽ የእንግሊዝኛ ይችላል። እሱ ያደርሰዋል ሳይሰባበር ሳይቆራረጥ። በእምነት ነው ብዙ ነገር ምናረጋው። ስለዚህ በመልክት ነበር ብዙ ነገር ምንግባባው።
እንግዲህ አሁን እናንተ ለየት ባለመልኩ እነሱንም ደግሞ ተንቀሳቀሽ ትምህርት ቤት ብላችሁ ጀመራችሁት ነገር አለ። እስቲ ስለሱም ጥቂት ነገሮች ንገረኝ።
የተንቀሳቀሽ ትምህርት ቤቱ ጉዳይ ከአሁን በፊት የአውስትራሊያ ሚሽነሪዎች፣ የእንግሊዝ ቱሪስቶች፣ የጀርመን ሪሰርቸሮች፣ አንትሮፖሎጂስቶች ማለት ነው መጥተው ብዙ የጤና ኬላዎችን በጣም ብዙ ባይሆንም በየመንደሩ የጤና ኬላዎችን ትምህርት ቤቶችን ገንብተው ሄደው ነበረ። መንግስትም በራሱ የተወሰኑ ትምህርት ቤቶችን አቁሞላቸዋል። ነገር ግን ሁሉም ኪሳራ ነው የሆነው። አንዱም ተግባር ላይ አልዋለም። ሙስሊም አልተማረም። እነሱም መንግስትም ወር ዶነሮቹ ገንዘባቸውን አላፈረሱ። ምንም ውጤት አልባ ነው የሆነው። ለምን? ሙስሊዎቹ በባህሪያቸው ተዘዋዋሪ ናቸው። በአንድ ቦታ ላይ ቆዩ ቢባል በጣም በዛ ቢባል ሁለት የምስት ዘመን ነው የሚቆዩት። ከጓሯቸው ላይ ትንሽ የማሽላ ነገር ይፈትላሉ። እሷን ነው ገንፎ አድርገው የሚበሉት እና ከሁለት ሲዝን በላይ አይቆዩ። ምክንያቱም መሬቱ ለምነትም ያጣል ብለው ስለሚያስቡ የተዘዋወሩ ነው የሚኖሩት። አርብቶ አደሮች ናቸው። አንድ ቦታ አርፎ አይቀመጡም። እና ትምህርት ቤቱን አሁን ዛሬ የተቀመጡበት ጋር የምትገነቡና በቃ ከዚህ እንዳትሄዱ ብሎ መንግስት ቦርደር አበጅቶላቸው ቀሪውን መሬታቸውን ኦሞ ናሽናል ፓርክ በሚል ወስዶታል። ቀሪውን ደግሞ ማጎ ናሽናል ፓርክ ወስዶታል። በቦዲ በኩል ያለ ድንበራቸውን ደግሞ የኩራዝ ስኳር ፋብሪካ የሚል አምስት ፕላንቶችን አቁሞ መሬታቸውን ቆራርሶ ወስዶ በቃ የእናንተ ክልል እዚህ ድረስ ነው ተብሎ ተቀምጠዋል። ይሄ ለነሱ ከባለፈው ስንት ሺህ ዘመን የኖሩበት ጋር የሚጣረስ ነው። በፍጹም ሊቀበሉት ያልቻሉት ከመንግስት ጋርም ከአካባቢው ሰዎች ጋርም ከጎራባች ሌሎች ብሔሮች ጋርም ችግር ውስጥ የከተታቸው ነገር ነው። ሶ ከነዚህ ችግሮች ጋር ተያይዞ የማይችሉ ከሆነ ደግሞ ማህበረሰቡን ወይም ለየጠባዩ ማስተናገድ ያስፈልጋል። እና የግድ ሌላው ብሔረሰብ ሌላው ኢትዮጵያዊ አንድ ቦታ ተክሎ ስለሚቀመጥ ተክለ ተቀመጥ ካለበለዚያ አፍረሃለሁ እገልሃለሁ የሚባል ነገር የሚሰራ አይመስለኝም እንደኔ። ስለዚህ ባይሆን መቀመጥ ካለባቸውና ለአስተዳደርም የማይመች ከሆነ ትክክለኛውን ከነሱ ጋር ኮንሰንሰስ ውስጥ ገብቶ ትክክለኛውን እውቀት ሰጥቶ መቀመጥ ጥቅሙን መንገር ነው። ሶ ያ እንዲሆን የሆነ ቦታ አንዳቸው መንገድ መስበር አለባቸው እና ሁለቱም መንገዳቸውን መስበር አለ። ምክንያቱም እነሱ ደግሞ የሌላውን ኤክስፒሪንስ ያሉ በአጎራባች ወረዳቸው ለምሳሌ አሪ ብሔረሰብ ገበሬዎች ናቸው እንዳለ። ስለዚህ ገበሬዎች አንድ ቦታ ሴትል ያደረጉ ናቸው። ከዛ ከሁለት ከሶስት ዓመት በኋላ መሬቱ ለምነቱን ያቆምና የመንግስት ማዳበሪያ ልመና ይገባል። ከዛስ ማዳበሪያ ብዙ እንኳን መመለስ አቅቷቸው በድህነት ሲማቅቁ እያዩ ነው። ጎረቤቶቻቸው ናቸው፣ ድንበርተኞቻቸው። ስለዚህ እኛን እንደ አሪ ለማኝ ልታረጉን ነው ልንለምን ነው የማዳበሪያ መንግስትም ስለዚህ አይቻልም ብለው ሪፊዝ የሚያደርጉት። ስለዚህ የራሳቸው ሎጂክ አላቸው። ሶ ይህን ስናስብ ሙርሲን ማራማር የሚቻለው መለወጥ የሚቻለው ትምህርት ቤቱን አስቀምጠን ሙርሲን ማምጣት ሳይሆን ሙርሲ ያለበት ጋር ትምህርት ቤት መሄድ አለበት። ስለዚህ ከነሱ መሀል የነሱ ተወላጆች ለትምህርት ጥሩ አመለካከት ያላቸው የተወሰነ የትምህርት ደረጃም ያላቸው አሉ። እንዲሁም መምህራንንም ቢሆን ቀጥሮ እንደ ቀጣይ ፕሮጀክትም ያሰብነው ነገር ነው እሱ ላይ ለመስራት ማለት ነው። ስለዚህ ሞባይል ትምህርት ቤት ካለ ሙርሲዎቹን እየተከተለ ያስተምራል። ሞባይል ሄልት ሴንተር ኖሮ እነሱን እየተከተለ የጤና አገልግሎት ይሰጣል። ስለዚህ በዛ ሂደት ውስጥ እነሱን እናስተምራቸዋለን።
በቅርቡ የሚጀመር ነገር ነው ወይስ ተጀምሯል? ምን ደረጃ ላይ ነው አሁን ያለው ይሄ ነገር?
አሁን ከሆሊ ሰራ ሊጋ ሆነን ከኛ ጋር ከሚሰራው ልጅ ጋር ሆነን እሱ አንዳንድ የመማሪያ መጽሐፍትን በአማርኛ እንግሊዝኛ እና በሙርሲ ቋንቋ ስዕላዊ መግለጫ አላቸዋለሁ መማሪያ መጽሐፍትን እነሱን የተወሰኑትን አዘጋጅተዋል። የተወሰኑ ታትመዋል። ከአንደኛ እስከ አራተኛ ክፍል ድረስ ሊያደርሱ የሚችሉ በእነሱ ስታንዳርድ። ከዛ በኋላ ከደቡብ ክልል ትምህርት ቢሮ ጋርም እያወራን ነው። አደልት ኤጁኬሽን የሚባል ፓኬጅ አለ። እንጃ ሌላ ክልል ውስጥ ቢኖር አይኖር እርግጠኛ አይደለሁም። ለምሳሌ ኤሌመንተሪ ስኩልን ከአንድ እስከ አምስትም በአንድ አመት ወይም በሁለት በአንድ አመት ተኩል ታጭቆ የሚያስችል የአደልት ኤጁኬሽን ስርዓት አለ ክልሉ ላይ። ከእሱ ጋር ለማቀናጀት እያሰብን ነው። መጽሐፎቹ እንዳለቁ አሁን መስከረም ላይ በኦሊ ሰራሊ ኃላፊነት ሎካል ኤንጂኦ ነገር ያቋቁማሉ። እዛው በቀጥታ ወደ ተግበራው እንሄዳለን። ያ መስከረም ጥቅምት አካባቢ ላይ ነው ኤንጂኦ በይፋ እንደሚቋቋም ያሰብ ነው ፕላን ያደረግ ነው። ከስር ግን ሌሎች ስራዎች የተሰሩ ነው።
በቀጣይ ምንድን ነው እሱ ሀሳባችሁ?
በቀጣይ ሀሳባችን እንግዲህ አሁን ኢሚዲየትሊ የምናስበው ይሄንን ወደ ውጭ ይዞ መውጣት ነው። ኢንተርናሽናል ቱር ይኖረናል። ፈቃደኛ ከሆኑ ደግሞ እዚህም በሚዲያ አስተባባሪያችን አማካኝነት ዩኒቨርሲቲዎች ውስጥ ማሳየት እንፈልጋለን ሾውን። በነገራችን ላይ ብሔራዊ ቲያትር ከምናስበው እና ከምንጠብቀው ሁሉ በላይ ነው። በጣም ተባብሮን ሐሳቡን ከመቀበል ጀምሮ ያሰሩንና በቋሚነት እናስቀጥለውን ብንላቸው በደስተኝነት ነው የሚቀበሉን ያለምንም ተጨማሪ ነገርና እንደውም እነሱ እየከፈሉ ነገር ግን ሰዎቹ ተዋናያን ስላልሆኑና እዛ ሀገር ቤት ኑሮ ስላላቸው የግድ መመለስ ስላለባቸው ዋንስ ኢን ዋይል እየመጡ ነው ሊያቀርቡ የሚችሉ። ስለዚህ ነገሮች የሚመቻቹ ከሆነ ኢትዮጵያ ዩኒቨርሲቲዎች ውስጥ በዩኒቨርሲቲ አዳራሾች እንዲታዩ እናደርጋለን። ከዛ በኋላ ያው የቪዛው ፕሮብለም እንከን ካልሆነ በስተቀር ለንደን ይመጣሉ። ከኢትዮጵያ የመንገድ ጋርም እስካሁን አልተነጋገርንም። ተነጋግረን ነገሮችን ፋሲሊቴት አድርገን የአውሮፓ ውስጥ ለንደን፣ ፓሪስ፣ ቤልጅየም፣ ፍራንክፈርት ግራንድ በዙበት ኤሪያ ላይ ኢትዮጵያውያንም ታሳቢ አድርገን ግን ለፈረንጆች ቲያትር የማድረስ ሐሳብ አለን። እግዚአብሔር ከፈቀደ ወደ አሜሪካም ይዘናቸው እንመጣለን ብለን አስበናል። በቀጣይ ሹቲንግ ዊዝ ሙርሲ መጀመሪያ ያልኩሽ ኦሊ ሰራሊ የሰራው ሹቲንግ ዊዝ ሙርሲ አለ። እሱን ፓርት 2 እንሰራለን። በነገራችን ላይ ፕሮጀክታችን the whole process ዶክመንት እያደረግን የመጣ ነው ከበፊት ጀምረን። ስለዚህ ዶክመንተሪ ይወጣል። ከዛ በኋላ ሪሰርች ቡክ ደግሞ ዩኒቨርሲቲ ኦፍ ለንደን ኦሬዲ ከፐብሊሸሮች ጋር ተነጋግሮ ጨርሷል። እነሱ ናቸው የሚያትሙት። የዩኒቨርሲቲ ፕሬስ ነው የሚያትመው። ሁሉም እዚህ ላይ ተሳተፈ ሰው ቻፕተር ኮንትሪቢዩት አድርጎ ሪሰርች ቡክ እናወጣለን። ለፈርዘር ዴቨሎፕመንት መንገድ ሊከፍቱ በሚችል መልኩ እየቀደድን የሚሄድ ሐሳብ ስላለን ብለን አስበናል። እንግዲህ መድኃኒዓለም ይርዳል።
አሜን ይርዳችሁ። በጣም ነው የማመሰግነው ስለነበረን ቆይታ።
እኔም በጣም አመሰግናለሁ እግዚአብሔር ያክብርልኝ።
ቀደም ብለን የተከታተልነው ኤደን ገረመው ከደቡብ ኦሞ ከተባለው የቲያትር ቡድን ስራ አስኪያጅና የተውኔት አዘጋጅ ከሆኑት አቶ አስተዋይ መለሰ ጋር ያደረገችውን ቆይታ ነው። ሁለቱንም በእጅጉ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር ተማሪ ቤት የተለመደውን የትምህርት አሰጣጥ ሁኔታ በመቀየር ጠያቂና መርማሪ ተማሪዎችን ለማፍራት ያለመ ትምህርት አጋዥ አገልግሎት ነው። በተለያዩ የትምህርት ደረጃዎች ላይ ላሉ ተማሪዎች የቪዲዮና የጽሑፍ ትምህርት አጋዦችን ከማዘጋጀት በተጨማሪ አስጠኚዎችን በመመደብ ተማሪዎች ሰዎችን ለማብቃት እንደሚጥርም ከአገልግሎቱ መስራች አቶ ሀብታሙ አሰፋ ሰምተናል። ሀብታሙ አገልግሎቱን ለመጀመር ስለገፉ ምክንያቶች ቀድሞ ይነግረናል።
ተማሪ ቤት የተመሰረተው አይ ቲንክ 2019 ላይ መጨረሻ አካባቢ ነው። በእኛ 2011 ማለት ነው። የተመሰረተበት ዋና ዓላማውም ደግሞ አሁን ላይ ትምህርት ቤቶቹ እያደረጉ ያሉት ተማሪዎችን በዋናነት ለፈተናዎች ማዘጋጀት ነው። እና መማር የሚባለው ኮንሰፕት ቀስቶ አሁን ላይ ወላጅም መንግስትም ትምህርት ቤቶችም ሞር ትኩረት ሰጡ ለፈተናዎችን ስለማለት ነው። ለዛ ትምህርት ቤቶች የፈተና አዘጋጃ ሆኗል በዋናነት የኛ ያየነው ፕሮብለም። ስለዚህ ተማሪዎች መማር አለባቸው። ፈተና የመማር አንዱ አካል ነው። ለዛ በዋናነት ይህን ችግር ፈቶ ለማለፍ ነው።
ፈተናን ብቻ ለማለፍ ያተኮረ የትምህርት አሰጣጥ ቀርቶ ተማሪዎች በቂ እውቀት እንዲያገኙ ማድረግ ነው ማለት ነው አላማው።
የኛ አላማ እሱም ተማሪዎች መማር እንዲወዱ ማድረግ፣ ያንንም እናደርጋለን ብለን እናስበው ደግሞ የተማሪዎችን የመጠየቅ ፍላጎት እንደገና ስፓርክ በማድረግ ነው። ሚሽናችንም ቱ ስፓርክ ኤንድ ነርቸር ኪዩሪዮሲቲ ነው። ተማሪዎች በተፈጥሮ ተማሪዎች ሳይሆን የትኛውም ሰው በተፈጥሮ ነገሮችን የማወቅ ነገሮችን የመረዳት ፍላጎት አለው። እና ለዛ ነው ገና ህፃን እያለን ጭቃውን ለመንካት ሰዓትን ቁስ ነገርም ለመያዝ ህፃናት በጣም ይሮራሉ። ከዛ ልክ ማውራት ሲጀምሩ ጥያቄዎቻቸውን ውጭ የዚህ ልጅስ ጥያቄ ሰለቸኝ እስከሚባል ድረስ ወላጅ እስኪል ድረስ ጥያቄያቸው በጣም ብዙ ነው። የማወቅ ፍላጎታቸው ብዙ ነው። ከዛ ያቸው ትንሽ ከፍ እንዳለ ትምህርት ቤት ይወሰዳሉ። ያ የመጠየቅ ፍላጎት መርሸር መደረጉ መመገቡ ይቀርና አስተማሪው ጠያቄ ተማሪው መላሽ ይሆናል። ስለዚህ ሁሉም ክላሱን የሚሽከረከረው በመምህሩ ጥያቄ ነው። ያ ጥያቄ ለተማሪው ሬሌቨንት እናድርገውም አይባልም። የተማሪውን ጥያቄ ለመመለስ የሚሞከር የለም። ሙሉ ፎከስ የሚያደርገው የሆነ መጽሐፍ አለ፣ ያን እዛ ላይ ያሉትን ጥያቄዎች ይሆናል ማለት ነው።
ይህን ሁኔታ ለመቀየር ያስቀመጣችሁትን ግብ የእናንተ ተቋም በምን መልኩ ነው እየተገበረ የሚገኘው?
እንግዲህ አሁንም የነገርኩ ስቶሪ አለ። በዛ ስቶሪ ውስጥ በተቻለ መጠን አርሊ ኢንተርቪው እናደርግ ነው ለተማሪዎች። ስለዚህ እነዛን ለማድረግ የምንሞክረው ደግሞ በሁለት መንገዶች ነው። የመጀመሪያው የለርኒንግ ፕላትፎርም ነው ለማዘጋጀት እየሞከርን ያለ ነው። ሁለተኛ አሁን ላይ አክቲቭ ሆኖም አዲስ አበባ ውስጥ እየሰራ ያለ የቱቶሪንግ ፕሮግራም አለ። ስለዚህ በእነዚህ በሁለቱ በመጠቀም ቱቶሮቻችንን ትሬን በማድረግ አሁን በነገርኩ ሲስተም ሞጁል አለ። በዛ ሲስተም ተማሪዎችን ደኩ ማድረግ ይቻላል። እንደገና ደግሞ ትምህርት የሚባለውን ነገር ደስ በሚሉ ጥያቄዎች መልክ እንዴት ማዘጋጀት በሆነ ጥያቄ ዙሪያ የሚያጠነጥን የመማር ሴሽኖችን እንዴት ማዘጋጀት ይቻላል በሚለው ዙሪያ ትሬኒንግ ትሬን ካደረግናቸው በኋላ እነሱን እንግዲህ አዲስ አበባ ውስጥ በተለያዩ ቦታዎች ላይ የምንመድባቸው።
የምሰጧቸው ትምህርቶች ከየት እስከ የት የሚያጠቃልሉ ናቸው? የእድሜ ገደብ አለው? ያጠቃላይ የትምህርት አድማሱ ከምን እስከ ምን የሚያካትት ነው?
አሁን ላይ የምንሰራው ከኬጂ ጀምሮ ከኪንደርጋርተን ጀምሮ እስከ 12ኛ ክፍል ድረስ ያሉትን ተማሪዎች ነው። በዚህ ሬንጅ ውስጥ ያሉትን ተማሪዎች ነው። የዩኒቨርሲቲውን የማካተት ሀሳብ የለንም ለጊዜው። ስለዚህ እነዚህም ከኬጂ እስከ 12ኛ ክፍል ያሉ ተማሪዎችን ነው አሁን ላይ ምን ሰፖርት የምናደርገው። ወደፊትም እንቀጥላለን ብለን የምናስበው በዋናነት በዚህ ውስጥ ነው።
ትምህርቶች የሚሰጡበት ፎርማት ወይንም ደግሞ ቅርጽ ምንድን ነው?
የመጀመሪያው ቱቶሪንግ ያልኩ በዋናነት ሆም ቱቶሪንግ ላይ ነው የምንሰራው እና ትሬንድ የተደረጉ ቱቶሮች አሉ። ስለዚህ እነሱ የወላጅ ቤት በመሄድ ነው። ዋን ቱ ዋን ሴሽኖች ናቸው በዋናነት። ዋን ቱ ቱ ሴሽኖች ይኖራሉ። ከዛ ብዙ ጊዜ አይበልጥም በዚህ አመት ስንሰራ የነበረው። ከዛ ባለፈ ግን እኛም በጣም ፕሮሚሲንግ ነው ብለን የምናስበው በደንብ አምቢሽስ ሆነን የምንሰራበት ያኔ ስንጀምር የጀመርነው ለኢለርኒንግ ፕላትፎርም ነው በዋናነት። ለዛ ኢለርኒንግ ፕላትፎርሙ ሌክቸር ቪዲዮዎችን ይዛል። በኢትዮጵያ ካሪኩለም በዋናነት ቤዝ ያደረገ በኢትዮጵያ ካሪኩለም ላይ በእንግሊዝኛ፣ በአማርኛ እና በኦሮምኛ ለመስራት ነው እየሰራን ያለ ነው። ሌክቸር ቪዲዮዎች ማለት ነው። ከዛ በተረፈ ተማሪዎች ራሳቸውን ቴስት የሚያደርጉባቸው ኬዞች ይኖሩታል፣ ሌክቸር ኖቶች ይኖሩታል። ስለዚህ እነዚህን የያዘ ነው።
በእስካሁኑ ሂደት ምን ነበረ የገጠማችሁ ፈታኝ ነገር? እንዴት አድርጋችሁስ እየተወጣችሁት ነው?
መጀመሪያው አሁንም ሊስት እያደረገ ያለው ችግር ካሪኩለም ይቀይራል ተብሎ ነበር ኢትዮጵያ ውስጥ። በዛ ምክንያት በነበረው ቀልተቢዎች በነበረው ቴክስት ቡኮች ሌክቸር ቪዲዮዎችም ማዘጋጀት አልቻለም ነበር። ስለዚህ አሁንም ኔክስት ይርም ኦንላይን እንደምንረዳው ከተለያዩ ትምህርት ቤቶችም እንደገባን መሰረት ኔክስት ይርም ይተገበር አይመስለንም። ስለዚህ አሁን ትልቁ ችግር እሱ ነው። ሌክቸር ቪዲዮ ትሰራ ትልቅ ፕሮዳክሽን ነው። ስለዚህ እሱን ሙሉ ሰርተ አንድ አመት ቆየ በኋላ ብቻ ካሪኩለም ይቀየር ከሆነ ትልቅ አሳ ቢዝነስ ትልቅ ችግር ነው የሚሆነው። ወይ ያለው ይቀጥላል አልተባለም፣ ወይ ደግሞ አዲሱ ቶታሊ ፋንክሽን ማድረግ አልጀመረም። ስለዚህ አሁን ያለን ትልቁ ፕሮብለም እሱ ነው። ሁለተኛው ፕሮብለም ያው እኛ ጋር እንደሚታወቀው የኢንተርኔት ተደራሽነቱ እየወረደ ነው በጣም እና ደግሞ የዳታ ኮስት በጣም ትልቅ ነው። አይደለም ሌክቸር ቪዲዮዎችን በሞባይል አፖች ለመጠቀም ዝም ብሎ ሶሻል ሚዲያዎችን ጉግል ሰርች ለማድረግ ራሱ ቀላል አይደለም እኛ ጋር። ስለዚህ ያ የዳታ ኮስት ትልቅ ኢንፍለንስ ይኖረዋል ቪዲዮዎችን ስለሆነ ማለት ነው። በዋናኝነት እኛ የምናሰራቸው በሞባይል አፕ እና በዌብሳይታችን ይታየን። አሁን ላይ አዲስም ቴሌኮም ሳፋሪኮም የገባ ስለሆነ ቴሌም ባየነው መሰረት ከጊዜ ወደ ጊዜ በደንብ እየቀነሰ ነው የዳታ ኮስትን። እሱ የተጠረፈ ነው ብለን እናስባለን። ማርኬት ፔኔትሬት ለማድረግ በጣም ያግዘናል። ፓርትነርም እናረጋለን ብለን እናስባለን አዲስ ከገባውም ቴሌኮም ጋር እንዲሁም ከኢትዮ ቴሌኮም ጋር።
ከመለየታችን በፊት የመጪ ዘመን እቅዳችሁ ምንድን ነው? ምን ልታደርጉ አስባችኋል? በቀጣይ አመታት ውስጥ የተማሪዎቻችሁ ቁጥር ሂደትስ ምን ላይ ይገኛል? እየጨመረ ነው ወይስ ደግሞ ከጀመራችሁበት ጊዜ በኋላ የመቀዛቀዝ አሳይቷል? ምን ይመስላል?
በቀጣይ አመትም እንግዲህ እንዳልኩ ካሪኩለሙ የመቀየሩ ተስፋ በቀጣይ አመት የመቀየር ተስፋ ማይኖረው ከሆነ ፎከስ አድርገን መቀጠል የምንችለው እንደ ቢዝነስ ቱቶሪንግ ላይ ነው። ስለዚህ ቱቶሪንጉን በደንብ ስኬል አፕ እናደርጋለን ብለን እናስባለን። በቀጣይ አመት ሞር ተደራሽነት ይኖረዋል ብለን እናስባለን። በዚህ አመት ወደ 100 የሚጠጉ ወላጆች ብቻ ነበር ያዝነው። እንዳልኩ እንደ ቴስት ትሪያል ነበር የነበረው። ስለዚህ ከዛ ፕሮብለሞች ተነስተን ሞር ስኬል ለማድረግ ነው ቱቶሪንግ የምናስበው። ግን ካሪኩለሙ በዚህ ሰዓት በትክክል ይጀምራል የሚለውን ማረጋገጥ ከቻልም ግን ወደ ኢለርኒንጉ በሙሉ አቅማችን ለመግባት እኛ ፓሽን እሱ ነው። ደስተኛ ሆነን ነው እሱን እየጠበቅን ያለ ነው።
እጅግ በጣም አመሰግናለሁ ሀብታሙ አሰፋ፣ ተማሪ ቤት ስለተሰኘው በኤሌክትሮኒክ ትምህርት ዘርፍ ከፍተኛ አስተዋጽኦ ለማድረግ ስላቀደው ድርጅት ሀሳብን ስላካፈልከን በእጅጉ አመሰግናለሁ። መልካም ቀን ይሁንልን፣ መልካም እድል ይግጠማችሁ።
በጣም አመሰግናለሁ ቪኦኤ ስላቀረባችሁና ወላጆችም ለሌሎችም ለእኛ ከስተመሮችም እንዲሁም አጋር ሊሆኑ ለሚችሉ አካላት ስላስተዋውቃችሁ እናመሰግናለን።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አሁን ደግሞ ከ20 ዓመት በታች የዓለም አትሌቲክስ ቻምፒዮናን በተመለከተ የተወሰኑ መረጃዎችን እናጋራችሁ። በኮሎምቢያ ካሊ ለአንድ ሳምንት የሚቆየው ከ20 ዓመታት በታች የዓለም አትሌቲክስ ቻምፒዮንሺፕ ተጀምሯል። ከ1500 በላይ አትሌቶች ናቸው በዚህ ውድድር ላይ የሚሳተፉት። በተለያዩ አትሌቲክስ ዘርፎች ይወዳደራሉ። ትናንት በመክፈቻው ቀን በነበሩ ውድድሮች ኢትዮጵያ፣ ኬንያና ኤርትራ በሜዳሊያ ሰንጠረዡ ቀድሞ ስማቸውን ካጻፉ ሀገራት መካከል ሆነዋል። ኢትዮጵያ በ5000 ሜትር ወንዶች በአዲሱ ይሁኔ አማካኝነት የወርቅ ሜዳሊያ ስታገኝ፣ በ3000 ሜትር የሴቶች ሩጫ ውድድር ደግሞ በጽዮን አበበ የብር ሜዳሊያ ተሸላሚ ሆናለች። ኬንያ በቤቲ ቺሊንጋት አማካኝነት በሴቶች 3000 ሜትር የወርቅ ሜዳሊያ ባለድል ስትሆን፣ ናንሲ ቺሮፕ በዚሁ ርቀት የብር ሜዳሊያ ለኬንያ አምጥታለች። ኤርትራ በወንዶች በመርሃዊ መብራቱና ሀብቶም ሳሙኤል በኩል የ5000 ሜትር የብርና ነሐስ ሜዳሊያ አሸንፋለች። በዚሁ ወደ ቀጣዩ መሰናዶ እንሻገር። ናኮር መልካ የአካል ጉዳት ሳያግደው ከፍተኛ ውጤት በማምጣት በትምህርቱ የተለያየ ስኬት እያስመዘገበ ካለ ወጣት ጋር ያስተዋውቀናል።
በኦሮሚያ ክልል ምዕራብ ሸዋ ዞን ጮቢ ወረዳ ውስጥ ተወልዶ ማደጉን የሚናገረው አመንሲሳ ኩምሳ ለዓይነ ስውርነት የተጋለጠው በልጅነቱ መሆኑን ገልጿል። በ1995 ዓ.ም ለሕክምና ወደ አዲስ አበባ ባመራበት ወቅት ግን ምንም ያህል ከበሽታው ሊድን የማይችልበት ደረጃ መድረሱን ሐኪም ቢነግረውም፣ በሌላ በኩል ሕይወቱን ሊያቃናበት የሚችል መንገድ እንዳለ ጥቆማ እንደሰጠው ተናግሯል። ይሄም በውስጡ ስለፈጠረው ተስፋና ቀጣዩ ጉዞ አመንሲሳ ያብራራል።
የማይቻል ነገሩኝ፣ ያው የነርቭ ችግር የሆነ ነገሩኝ። ግን በዚህ ይሄን ብቻ ነገሩኝ ዝም አላለም። እኔ ከገጠር ከተማ ስለመጣ ብዙ ኢንፎርሜሽን አልነበረኝም። እነሱ ግን የዓይነ ስውራን ትምህርት ቤት እንዳለ ነገሩኝ። እኔም ይሄንን ስሰማ በጣም ደስ አለኝ። ምክንያቱም ገና ልጆኜ ሌሎቹ ወደ ትምህርት ቤት ሲሄዱ እኔ በጣም የተሰማኝ ነበር። በጣም የትምህርት ፍላጎት ስለነበረኝ ይሄን ስሰማ በጣም ደስ አለኝ እና ልክ እቺን ስሰማ አካሄዱን ትምህርት ቢሮ ሄድኩኝና ሁኔታውን ጠየቅኩኝ። ኢንፎርሜሽኑን ሙሉ ኢንፎርሜሽን ሲያገኝ የማስፈልገኝ መረጃ ይዤ ወደ ሰበታ መራውራን ትምህርት ቤት የሚባል አለ ሰበታ ከተማ ላይ፣ ወደዛ ገባው ማለት ነው። በ1995 እዛ ገብቼ ትምህርቴንም ተከታተልኩኝ። ማለት ከአንድ እስከ ስምንት ቦርዲንግ ስኩል ነው፣ አይነ ስውራኖች ብቻ ለብቻ የሚያስተምር ትምህርት ቤት ነው። እሱን ጨረስኩኝ። ከ9 እስከ 12 ከሌሎች ጋር ማለትም ከጉዳት አልባ ወይ ከአይናሞች ጋር ተደባልቀን ተማርኩኝ።
ከዚያም በ2007 ዓ.ም ወደ ሐዋሳ ዩኒቨርሲቲ በማቅናት በሶሲዮሎጂ ተመርቆ 2008 ዓ.ም ደግሞ ሰበታ ከተማ ውስጥ በወጣቶችና ስፖርት ጽህፈት ቤት ውስጥ ተቀጥሮ ለአራት ዓመታት ካገለገለ በኋላ የሁለተኛ ዲግሪውን ለመማር ወደ አምቦ ዩኒቨርሲቲ ማምራቱን ገልጿል። ምንም ያህል ማየት ለተሳነው ተማሪ የተመቻቸ ሁኔታ ባይኖርም በምን አይነት ሁኔታ ውስጥ ለከፍተኛ ውጤት እንደበቃ አመንሲሳ ተናግሯል።
እንደዚሁም የመግቢያ ውጤትም ጥሩ ውጤት አንጥቼ አለፍኩኝ እና በ2013 ትምህርት ዘመን ማለት ነው በዲቨሎፕመንታል ስተዲ ትምህርትን ጀመርኩኝ ማለት ነው። ያው ትምህርት ቤት ብዙ ማስቸግር ቻሌንጅ ሊኖር ይችላል። ግን የሆነም ሆኖ ዩኒቨርሲቲ ውስጥ ያው እንደምታወቀው በዩኒቨርሲቲ ህብረተሰብም ብዙ አይነ ስውራን እዚህ ምንም የተማረ ስለሌለው ለሁሉም አዲስ ነበርኩኝ በወቅቱ። እንደዛም ደግሞ ቲቺንግ ማቴሪያልም አልነበረም ማለት ይቻላል። ግን ዞሮ ዞሮ ይችላሉ በሚል መንፈስ ብቻ ገባው። በጣም በብርታት አጠናው። ዲፓርትመንት ዴቨሎፕመንታል ስተዲ ይባላል። ያመጣት ውጤት 3.88 ነው።
ወጣቱ መምህራኑን ጓደኞቹንና ቤተሰቡን በማመስገን ያለፈበት ውጣ ውረድና ያገኘው ውጤት ለሌሎች ማየት ለተሳናቸው እንዲሁም የተለያዩ የአካል ጉዳት ላላቸው ሰዎች በአጠቃላይ ለህብረተሰቡ ያስተምራል ያለውን ገልጿል።
የክላስ ልጆችም በርታው ይያሉኝ ሲወጣ ሲገባ ብዙ ያገዙኝ ነበር። በጣም በዚህ ወጋታም ላመሰግናቸው ፈልጋለሁ። ስፔሻል መምራኖቼ በርታ፣ ምንም ቻሌንጅ እንኳን ቢኖር ጥሩ ውጤት እዚህ ማውጣት አለብኝ። በደንብ ተማር፣ ምንም የማይቻል ነገር እዚህ ዓለም ላይ እንደሌለው አውቄ በርትቼ መማር አለብኝ፣ በደንብ ማጥናት አለብኝ ይያሉኝ። በተለይ ሶፍት ኮፖችን እየሰጡኝ እነሱን በጣም አመሰግናለሁ። ለዚህ ያበቀውኝ እነሱ ናቸው ማለት ነው። ብዙ ሞራል የሞራል ሲንክ እነሱ ነው የሆኑልኝ ማለት ነው። ቤተሰቦቼ የቻሉትን አርጎዚ ስለአደረሱኝ በጣም ላመሰግናቸው ፈልጋለሁ።
እንግዲህ እኔ ባልተመቻችልኝ በትምህርት ዓለምም በስራ ዓለምም ከማህበራዊ ኑሮ ጋር በተያያዘ ብዙ ችግሮች እየገጠሙኝ፣ ግን ይህንን ሁሉ ችግሮችን ችዬ ለዚህ ግብ ደርሻለሁ። እግዚአብሔር ይመስገን ማለት ፈልጋለሁ። አካል ጉዳተኞችም ከመንግስትም ይሁን ከመንግስታዊ ያልሆኑ ድርጅቶችም ይሁን የተመቻቸ ሁኔታ መፈለግ ሳይሆን ይችላሉ፣ ምንም ከግቤ ወይ ደግሞ ከአላማይ አያግደኝም ብሎ ማየት አለባቸው የሚል መልዕክት አለኝ።
ከመምህራኑ መካከል ረዳት ፕሮፌሰር ፍራፊስ ኃይሌ ለአመንሲሳ ሲያደርጉ የቆዩትን ድጋፍ በተመለከተ ሲገልጹ፣
እኔ ዳሞ ዩኒቨርሲቲ ከመጣ ወዲህ ስፔሻሊ ሁለተኛ ዲግሪ ላይ ማየት የማይችል ተማሪ እሱ ብቻ ነው ያጋጠመን እና እሱ በመምጣቱ ደስ ብሎናል። ስለዚህ አስፈላጊውን ትብብር ሁሉ ማድረግልናል። አንደኛ ያው ሃርድ ኮፒ እና ሌላው ማንበብ ስለማይችሉ በሶፍት ኮፒ እና በተለያየ ነገሮች ሰፖርት አድርገናል። ክላስ ውስጥ ለማንኛውም ተማሪ እንዲማር ሳይኮሎጂካሊ እንዳይጎዳ ፖዚቲቭሊ ትሪት ስናደርግ ነበረ። እኔም እንደ አስተማሪ እኛ ጋ እኔ ጋ የነበሩ አስተማሪዎችም ያ እንዲያደርጉ ኦሬንት አድርገናል። በተጨማሪ የፈተና ጊዜ ነበር አስቸጋሪ። ያው ፈተና ጊዜ ሌሎች ተማሪ እንዳይረብሽ ክላስ አጠገብ ሩም አመቻችተን ለሱ ማንበብ እና መጻፍ የሚችል ተማሪ ወይ ሰው ይዞ ይመጣል። ያ ሰው ድምፁን ከፍ አድርጎ ያነብለታል።
አመንሲሳ የተለያዩ አገር ውስጥ የሚደረጉ የፓራ ኦሎምፒክ ውድድሮች ላይ ሲሳተፍ መቆየቱን ተናግሯል።
እኔ ከልጅነቴ ጀምሬ ስፖርት በጣም ነው የሚወደው፣ በጣም ነው የሚከታተለው። በተለይ ደግሞ ኤሌመንተሪ ወይ ደግሞ አንደኛ ደረጃ ትምህርት ቤት እያለሁ በፓራሊምፒክ ተወዳዳሪ ነበርኩኝ። ማለትም በውርወራ ነው የሚወዳደረው። አሎሎና ጦር ውርወራ ላይ ነው የሚሳተፈው። በዚህም መጀመሪያ የጀመርኩበት ቦታ በሰበታ ከተማ ኦሮሚያ ሻምፒዮና ላይ ሰበታን ወክዬ ማለት ነው ተሳተፍኩኝ። ሁለቱም ወርቅ አመጣሁ የዛኔ ማለት ነው ኦሮሚያ ሻምፒዮና ላይ። እንደገና የኢትዮጵያ መላጫ ቦታዎች አለ፣ እሱም ላይ 6 ጊዜ ተደርጓል። 6ቱንም ጊዜ እየተወዳደርኩ ነበር። ጥሩ ውጤትም ወርቅም ብርም ናስም ያመለጠኝ ጊዜ ለማለት ነው።
ወጣቱ ለወጣቶች እንዲሁም ማየት የተሳላቸው ህጻናት ላላቸው ቤተሰቦች መልእክት አስተላልፏል።
አካል ጉዳተኝነት ከስራም ከትምህርትም አግድም ምንም የተለያየ ችግር እንኳን ቢኖር ችግር አለ ብለን እኛ ወደ ቤት ገብተን ቁጭ ማለት የለብንም። ስለዚህ ወጣቶች በተለይ ህፃናቶች የአካል ጉዳተኛ ህፃን ወላጆች አካል ጉዳተኛ ስለሆነ ብቻ መስራት አይችልም ወይ መማር አይችልም ብሎ ደብቆ ቤት ውስጥ ደብቆ ማቀመጥ ወይ ደግሞ አቅፎ ቤት ማቀመጥ ሳይሆን ይውጣ ይማር፣ ለአገርም ለቤተሰቡም ለራሱም በቂ ሊሆን ይችላል። በጣም ሰርቶ ጥሩ ውጤት ማምጣት ስለሚችል አደራ አደራ ብዬ እንደውም በዚህ አጋጣሚ መናገር የሚፈልገው ነገር ቢኖር የአካል ጉዳተኛ ወላጆች አትደብቁ። አካል ጉዳተኛ መማር አይችልም መስራት አይችልም ብላችሁ አታስቀምጡ። አይነ ስውር ስለሆነ ብቻ አይን ማለት አይነ ስውር መሆን ማለት ምንም ሌላ ነገር አይደለም። ካላር መለየት ካልሆነ በስተቀር ሌላ ምንም ከምንም አግድምና መስራት ይችላል። አውጡ ይማሩ። እንደዚሁም የተለያየ ቻንስ ሊያገኝ ይችላል የሚል እንትን አለኝ።
አመንሲሳ ትምህርቱን ለመቀጠልና አቋርጦ ወደ ነበረው የስፖርት ተሳትፎም ለመመለስ እቅድ እንዳለው ለጋቢና ቪኦኤ ተናግሯል። ለአሜሪካ ድምፅ ናኮር መልካ ፋም።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቴክኒክ ምህንድስናው ደግሞ ንጉሱ ታምሬ ነበር። ዛሬ አብረናችሁ አመሸነው። የነገ ሰው ይበለን። መልካም ምሽት።